ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 22 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ሰለሞን ክፍሌ ነኝ።
የኤርትራ መንግስት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት ለሁለቱ ሀገሮች ግንኙነት መሻሻልና ለተጨማሪ ውይይቶች መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታወቁ።
በኢህአዴግ ስራ አስፈጻሚ ወስኖ ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበትና እነዚህ የመጡ የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዘው ነው የመጡት። ያን የደስታ መንፈስ ይዘው ነው የመጡትና በእውነት በሪጅኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት ይችላል።
በሌላ በኩል ደግሞ የሰላሙን ጥረት እንደሚደግፉ ቪኦኤ ያነጋገራቸው የአስመራ ነዋሪዎች ገልጸዋል።
ካሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም በፍቅር በወዳጅነት በብልጽግና እንሰራበት የጠፋውን 20 ዓመት ትተን ወደሚመጣው 5-10 ዓመት የጠፋውን 20 ዓመት ክሰን በጥሩ በሰላም ሁኔታ እንደምንኖር ተስፋ አደርጋለሁ።
ዘገባዎቹ በአብይ ርዕስ ይቀርባሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በቤን ሻንጉል ጉምዝ ክልል ለተቀሰቀሰው ግጭት በገንዘብ የተደለሉ ሰዎች እጅ እንዳለበት የክልሉ ፕሬዝዳንት አቶ አሽድሌ ሐሰን አስታውቀዋል። ጽዮን ግርማ ዝርዝር ይዛለች።
ከቅዳሜ ጀምሮ በቤንሻንጉል ክልል ማኦ ኮሞ ወረዳ የተቀሰቀሰውና ወደ ዋና ከተማዋ አሶሳ ጭምር የተዛመተው ግጭትን አነሳስተዋል፣ አባብሰዋል የተባሉ ከአርባ በላይ ተጠርጣሪዎች መታሰራቸውን ነው የክልሉ መንግስት ያስታወቀው። ከፍተኛው ግጭት ተቀስቅሶበታል የተባለውን የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምን ማምሻውን አነጋግሬያቸዋለሁ።
ቀጣይ ላይ መንግስት ራሱን የማጣራት ስራ ሰርቶ ያው የሚሆነው ነገር የምርመራ ጊዜ።
የት ነው ምርመራ እየተደረገላቸው ያሉት?
ፖሊስ ጣቢያ ላይ ነው የተያዙት። ስለዚህ በፍጥነት አሁን እንደ ችግራቸው ሁኔታ ታይቶ የሚለቀቁ ካሉ ይለቀቃሉ፣ ምርመራቸው ደግሞ የሚቀጥል ካለ ደግሞ ያው ቀጣይ ምርመራ ይሆናል ማለት ነው።
ፖሊስ ኃላፊዎች፣ የጸጥታ አካላት አሉበት በዚህ በተጠረጠሩት ግለሰቦች ውስጥ?
አሉ።
ማን ናቸው? ለምሳሌ ከፍተኛ ኃላፊነት ላይ ያለ ሰው አለ?
አጃቢዎች ምናምን እና እንደዚህ ደግሞ የተለያየ ፖሊስ እንትኖች ናቸው የታሰሩት።
በአሶሳ ከተማ ዛሬ የጸጥታ ሁኔታ ምን ይመስላል?
ዛሬ ደህና ነው። ከባለፈው እና ከትላንትና ወዲያ ከትላንትናም ጭምር በጣም የተሻለ ለውጥ አለ ዛሬ።
ከሆስፒታል ያገኘናቸው ምንጮች፣ ከሆስፒታል ያነጋገርናቸው ሰዎች ዛሬም ድረስ የተጎዳ ሰው ይመጣል ወደ ሆስፒታል እያሉን ነው። እና ግጭት ያለበት አካባቢ አለ?
አዎ፣ ትንሽ ወጣ ያለች ቦታ አለች። ከዚህ ካፈዛ እዛ አካባቢ ላይ ትንሽ ግጭት ነበረች። እሷ ግን ረግባለች። አሁን ገና
ተጨማሪ የሞተ ሰው አለ?
የለም፣ ተጨማሪ የሞተ ሰው የለም። ትንሽ እንትን ነው የአካል ጉዳት የደረሰው። እኛ ራሳችን ሆስፒታል ነበር በቅርብ ቅድም ከአንድ ሰዓት በፊት።
ምን ያህል ሰው መጣ ተጎድቶ? ዛሬ
የተጎዳ ሰው 6 ሰው ነው የሚሆነው።
እነዚህ ገጠር አካባቢዎች የመከላከያ ሰራዊት አባላት ወይም ሌላ የጸጥታ አካላት ሊገቡ ሊደርሱ አልቻሉም? ነገሩን ለማብረድ
ደርሷል፣ ነገሩ ተግደዋል። እንዲሁም መርገድ ብቻ ሳይሆን የአገር ሽማግሌዎች ጋርም ተነጋግረው አስፈላጊ መደረግ ያለበት ነገር አድርገዋል።
በዚህ ግጭት የክልሉ መንግስት የ10 ሰዎች ህይወት ማለፉን ሲያስታውቅ የአሜሪካ ድምጽ ከተለያዩ ምንጮችና ከሆስፒታል ባገኘው መረጃ የ12 ሰዎች ህይወት ማለፉን የ49 ሰዎች ደግሞ ጉዳት መድረሱን አረጋግጧል።
አመሰግናለሁ ጽዮን ለዘገባው። የኤርትራ መንግስት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገሮች ግንኙነት ማሻሻሉንና ለተጨማሪ ውይይቶች መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። የልዑካን ቡድኑ ጉብኝቱን አጠናቆ ወደ ኤርትራ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂም በቅርቡ ይገናኛሉ ተብሏል። በእነዚህና በሌሎችም ወቅታዊ ጉዳዮች ላይ ሰፊ ዘገባ ይኖረናል በምሽቱ።
ባለፈው ቅዳሜ ለጠቅላይ ሚኒስትር አብይ አህመድ የለውጥ አጀንዳ ድጋፍና ዕውቅና ለመስጠት በተካሄደው ህዝባዊ ሰልፍ ላይ የደረሰውን የቦምብ ፍንዳታ ለመመርመር በተያዘው ጥረት ሀገራቸው ለመርዳት ዝግጁ መሆኗን በኢትዮጵያ የብሪታንያ አምባሳደር ሱዛና ሙርሄድ መናገራቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። አምባሳደሩ ይህን ቃል የገቡት ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ከፕሮፌሰር አፈወርቅ ካሱ ጋር በተወያዩበት ወቅት ነው ተብሏል። በኢትዮጵያ የብሪታንያ አምባሳደር ሱዛና ሙርሄድ በዚህ ወቅት ለጥቃቱ ሰለባዎች አዘናቸውን ገልጸዋል። በጥቃቱ 2 ሰዎች መገደላቸውና ከ150 በላይ መጎዳታቸው ይታወቃል። አምባሳደር ሙርሄድ በተጨማሪም ኢትዮጵያ በደቡብ ሱዳን ተፋላሚ ወገኖች መካከል የተካሄደውን የሰላም ንግግር ለመሸምገል የተጫወተችው ሚና አወድሰዋል።
የትራምፕ አስተዳደር በተባበሩት መንግስታት ዓለም አቀፉን የስደተኞች ጉዳይ መስሪያ ቤት እንዲመሩ በእጩነት ያቀረባቸው ተወዳዳሪ ዛሬ በተካሄደ ምርጫ ተሸንፈዋል። የዓለሙ መርሃ ግብር ከተጀመረ ጀምሮ ስትመራ የቆየችው ዩናይትድ ስቴትስ መሆኗ ይታወቃል። ድርጅቱ በአውሮፓ የዘመን አቆጣጠር በ1951 ዓ ም የተቋቋመው ከሁለተኛው የዓለም ጦርነት በኋላ ከአውሮፓ የተሰደዱ ሰዎችን ለማስፈር ለመርዳት ነበር። በይፋ የመንግስታቱ ድርጅት አካል የሆነውም በአውሮፓ የዘመን አቆጣጠር በ2016 ዓ ም መሆኑ ይታወሳል። በእጩነት ቀርበው የነበሩት አሜሪካዊው ኬን አይዛክ ሳማሪታን ፐርስ በሚታወቀው የክርስቲያን ኤቫንጀሊካል ረድኤት ድርጅት ውስጥ ምክትል ፕሬዚዳንት ለረጅም ጊዜ አገልግለዋል።
የአውሮፓ ህብረት መሪዎች ፍልሰተኞችን በተመለከተ ዛሬ ጠዋት ከአንድ መግባባት ደርሰዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከስምምነት መደረሱ ጥሩ ዜና ነው ብለዋል። ሐሙስ ማታ የተጀመረው ንግግር ዛሬ ጎህ ሲቀድ የተጠናቀቀው የአውሮፓውያንን ትብብር በማብሰር ነው ሲሉም አክለዋል። በስምምነቱ መሰረት ለመቀበል ፈቃደኞች በሆኑ የህብረቱ አባል ሀገሮች ውስጥ የፍልሰተኞችና የጥገኝነት አመልካቾች ማዕከል ይቋቋማሉ። ኢጣሊያ ብራሰልስ በተደረገው የአውሮፓ መሪዎች ስብሰባ ላይ ህብረቱ የሮማውን የስደተኞች ቀውስ ለመፍታት ድጋፉን ሳያሳይ ምንም አይነት ስምምነት ተግባራዊ እንደማታደርግ አስታውቃለች። ኢጣሊያ የፍልሰተኞች ማቆያ ማዕከል ስለማስተናገዷ ውሳኔዋን ቆይታ ታሳውቃለች ሲሉ ጠቅላይ ሚኒስትሯ ጁሴፔ ኮንቴ አስረድተዋል።
የአውሮፓ መሪዎች ሩሲያ በአውሮፓ የዘመን አቆጣጠር በ2004 ዓመተ ምህረት የወረረችና የያዘችውን ጥቁር ባህር ውስጥ የሚገኘውን ክርም ባህረ ገብ መሬት በመውረሯ የጣሉትን ማዕቀብ ለማራዘም ተስማምተዋል። መሪዎቹ ዛሬ ባወጡት መግለጫ ማዕቀቡ የተራዘመው ለቀጣዮቹ 6 ወራት መሆኑን አስታውቀዋል። የአውሮፓ መሪዎች ዩክሬንን አስመልክቶ አጭር ውይይት ካደረጉ በኋላ ከዚህ ውሳኔ የደረሱት በብራስልሱ ስብሰባቸው ላይ መሆኑን አንድ ማንነቱ ያልተገለጸ ምንጭ ለፈረንሳይ የዜና ወኪል ተናግሯል። ዩናይትድ ስቴትስም በዚሁ ሳቢያ በሩሲያ ላይ የጣለችውን ማዕቀብ ማቆየት እንደምትፈልግ ተዘግቧል። ሩሲያ በ2016 የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ ለመርዳት እጇን አስገብታለች ብለው እንደሚያምኑ የሀገሪቱ የደህንነት ጥበቃ መስሪያ ቤቶች አስታውቀዋል። የዩናይትድ ስቴትስ ለማለት ነው። ሞስኮ በምርጫው ጣልቃ አልገባችም ሲሉ በቅርቡ ከሩሲያ አቻቸው ጋር እንደሚገናኙ የተገለጸው ፕሬዚደንት ዶናልድ ትራምፕ ይህንን አሌ እያሉ ይከራከራሉ። ይህንኑ ለመመርመር የተቋቋመውን ልዩ አካልም እያንቋሸሹት መሆናቸው ይታወቃል።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ በቶኪዮ ከጃፓኑ አቻቸው ጋር ተገናኝተው ሲነጋገሩ አሜሪካ ከሰሜን ኮሪያ ጋር በሚደረገው የኑክሌር ድርድር በአካባቢው ቁርጠኝነት ላይ ጃፓን ያላትን ስጋት አረጋግተዋል። በአሁኑ ወቅት ከሰሜን ኮሪያ ጋር ፈጽሞ ያልተጠበቁ ድርድሮች እየተካሄዱ ቢሆንም በአሜሪካና በጃፓን መካከል ለረጅም ጊዜ የቆየው ትብብር ተጠናክሮ ይቀጥላል ሲሉ የአሜሪካው ባለሥልጣን ለጃፓኑ መከላከያ ሚኒስትር ለኢትሱኖሪ ኦኖዴራ አስረድተዋል። ኦኖዴራ በበኩላቸው ሲናገሩም ዩናይትድ ስቴትስ ከጃፓን ጋር ወታደራዊ ልምምዶችን ለመቀጠል ተስማምታለች ብለዋል።
ሜሪላንድ ዋና ከተማ አናፖሊስ ውስጥ እየታተመ የሚወጣው ዘ ካፒቶል ጋዜት የአንድ ጠመንጃ አንጋች 5ቱን የጋዜጣ ማደራጃ ሠራተኞችን በገደለ ማግስት አዲስ ይዞት የወጣው ዘገባ የትናንቱን ሰቅጣጭ ድርጊት የተመለከተ ነው። እዚህ በዩናይትድ ስቴትስ አናፖሊስ ሜሪላንድ የሚገኘው የካፒቶል ጋዜጣ ዛሬ በፊት ገጹ ይዞት የወጣው ርዕስ 5 የካፒቶል ሠራተኞች በጥይት ተገደሉ ይላል። የጋዜጣው የሕዝብ አስተያየት መስጫ ገጽ ግን ሌጣ ነው። ባጭሩ የሰፈረበት ቃል ዛሬ አንደበት የለንም ይላል። የአናፖሊስ ከተማ ፖሊስ የገዳዩን ማንነት ይፋ ያደረገ ሲሆን ድርጊቱን በፈጸመበት ወቅት የእጅ ቦምቦችና ጠብመንጃ ይዞ ነበር ብሏል። የፍርድ ቤት ሰነዶች እንደሚያሳዩት ጃረድ ራሞስ የ5 ሰዎችን ሕይወት በማጥፋት ተከሷል። ከጋዜጣ ማደራጃው ድርጅት ጋርም ረጅም ጊዜ የቆየ አለመግባባት እንደነበረው የፖሊስ ባለስልጣናት ተናግረዋል።
ዜናዎቹ በዚህ ይጠቃለላሉ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ የአርብ ሰኔ 22 ምሽት ፕሮግራም ነው።
ቅዳሜ ትልቅ ቀን ነበረ በኢትዮጵያ ታሪክ መቼም። በአንድ በኩል ህዝብ በራሱ ፍላጎት ወጥዋጭም ሳያስፈልገው ወጥቶ መሪውም ያካሄዱትን ለውጥ እጋራለሁ ከጎን እቆማለሁ የገለጸበት ነው። የዛኛትን ደግሞ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ባልተለመደ ሁኔታ በህዝባዊ ሰልፍ ላይ ፎን ፍንዳታ ጥቃት የደረሰበት
ዛሬ በትንሽ ከተሞች ሳይቀር የድጋፍ ሰልፍ የሚደረግበት ከከተሞች አልፎ ማረሚያ ቤት የታሰሩ ሰዎች ሳይቀር የድጋፍ ሰልፍ የሚያደርጉበት ደረጃ ላይ ደርሷል። ትናንት በነበረው ስብሰባ ጠቅላይ ሚኒስትሩ እንዳሉትም ለውጥ አራማጆችን በቦምብ መግደል ይቻላል እንጂ ለውጥን በቦምብ መግደል አይቻልም ያሉት ነገር በትክክል የተፈጸመበት ነገር ነው ያየሁት።
በኢትዮጵያ የፖለቲካ ተሐድሶ ጅምር መሰናክሎች፣ ፈተናና እድሎች እንዲሁም መጪው ቀናት በሚሉ በሀገሪቱ ወቅታዊ ርዕሰ ጉዳዮች ዙሪያ ተኮረ ውይይት ነው። ተወያዮች የአዲስ አበባ ዩኒቨርሲቲ የስነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና ሙዓዘ ጥበባት ዲያቆን ዳንኤል ክብረት ናቸው። በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኤርትራ መንግሥት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገሮች ግንኙነት ማሻሻሉንና ለተጨማሪ ውይይቶች መንገድ መጥረጉን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። የልዑካን ቡድኑ ጉብኝቱን አጠናቆ ወደ ሀገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂም በቅርቡ ይገናኛሉ ተብሎ ይጠበቃል። እስክንድር ፍሬው ተጨማሪ አለው።
በ20 አመታት ውስጥ ያልታየ መርታ ያሳዩ ሁለት ሳምንታት የኢትዮጵያና የኤርትራ ባለስልጣናት የሰሞኑ ግንኙነትና ንግግር ደማፋሳሹን ጦርነት ወደ ኋላ የተወ የሁለት አስርት አመታቱን ታሪክም የቀየረ መስሎ ታይቷል። ከ20 አመታት በኋላ ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው የኤርትራ መንግስት የሎካም ቡድን ቆይታም የተሳካ እንደነበር ተገልጿል። በቀጣይ በመሪዎች ደረጃ ለሚካሄደው ውይይትም መንገድ ጠርጓል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ። ሚኒስትሩ ለሀገር ውስጥ የመገናኛ ብዙሃን እንደገለጹት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእጅ የሚሰጥ መልእክት በልዑካን ቡድኑ አማካኝነት ልከዋል።
ጠቅላይ ሚኒስትር ለኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ የዘጋጁትን መልእክት በእጅ ሰጥተዋቸዋል። በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው። የሁለቱ መሪዎች ግንኙነት ይህንን በተመለከተ መልእክት ልከውላቸዋል። በተመሳሳይም ይህንን ከ20 ዓመት በኋላ ይህን ግንኙነት ወደ ሌላ ምዕራፍ የሚወስድ አይን የሚከፍት የኤርትራና ኢትዮጵያን ህዝቦች እንደገና መልሶ የሚያገናኝ የልዑካን ቡድን ፕሬዝዳንት ኢሳያስ በመላካቸው ምስጋና አቅርበዋል። ሌሎች በሁለትዮሽ ግንኙነቶቻችን ወደፊት እንዴት የበለጠ እንደምናጠናክርም ውይይት አድርገናል።
አሁን በአጭር ጊዜ እየተሳካ ያለው ለአመታት ሳይሳካ የቆየው የሁለቱ ሀገራት ግንኙነትና ንግግር መሆኑንም ሚኒስትሩ አብራርተዋል።
የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በግልጽ ለኢትዮጵያ ህዝብ ካሳወቁ ጊዜ ጀምሮ ሁኔታውን ስንከታተል ነበረ። እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው። ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው። አልተሳካም ይሄ እስካሁን። ይሄ ግን በሳምንታት ውስጥ መልስ የተገኘበት ኢህአዴግ ስራ አስፈጻሚ ወስኖ ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበትና እነዚህ የመጡ የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዘው ነው የመጡት። ያን የደስታ መንፈስ ይዘው ነው የመጡትና በእውነት በሪጅኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት እችላለሁ።
በኢትዮጵያ ጉብኝት ያደረገው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳራህና የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የልዑካን ቡድን ወደ አገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በቅርቡ እንደሚገናኙ ቢገለጽም የትና መቼ እንደሆነ ግን በይፋ የወጣ መረጃ የለም። ያልተረጋገጡ ምንጮች ለአሜሪካ ድምጽ እንደገለጹት ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት ባልበለጠ ጊዜ ውስጥ ወደ አስመራ ሊጓዙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኤርትራና ኢትዮጵያ መካከል የተጀመረውን የሰላም ውይይት እንደሚደግፉት ቪኦኤ ያነጋገራቸው የአስመራ ነዋሪዎች ገልጸዋል። ሪፖርተራችን ብርሃነ በርሄ ተከታዩን ይዟል።
ኢትዮጵያና ኤርትራ መካከል የተፈጠረው የድንበር ግጭት ምክንያት ሁለቱ ሀገሮች ላለፉት 20 ዓመታት በባላንጣነት ሲተያዩ ከቆዩ በኋላ በአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሚመራው የኢህአዴግ ተጻሚ ጽህፈት ቤት የአልጀርሱን ስምምነትና የዓለም አቀፉን የድንበር ኮሚሽን ያሳለፈውን ውሳኔ ሙሉ በሙሉ መቀበሉን ከገለጸ በኋላ የኤርትራ መንግስትም አፋጣኝ ምላሽ በመስጠት በኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህና በፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብ የተመራው የልዑካን ቡድን በኢትዮጵያ ለሶስት ቀናት ያካሄደውን ታሪካዊ የሰላም ግንኙነት ጨርሶ ወደ ኤርትራ ተመልሷል። የልዑካን ቡድኑ በኢትዮጵያ በቆየበት ወቅት ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለዶክተር አብይ አህመድ እንዳደረሰና በሁለቱ አገሮች የሰላምና ቀጣይ የዲፕሎማሲያዊ ግንኙነትን አስመልክተው እንደተነጋገሩ ተገልጿል። መካከል ተቋርጦ የነበረው የሰላም ግንኙነት በመጀመሩ የሁለቱም ሀገራት ህዝቦች በደስታ እንደተቀበሉት በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው የአስመራ ከተማ ነዋሪዎችም የሰላም ጅማሬው እንዳስደሰታቸውና እንደሚደግፉት ገልጸዋል።
ሁለቱም መንግስታት መካከል የሰላም ግንኙነት በመጀመሩ በጣም ነው የምናመሰግነው። ሁለቱም ህዝቦችና ሀገሮች ለረጅም ጊዜ በአንድነትና በፍቅር ሲኖሩ የነበሩ ወንድማማቾች ህዝቦች ናቸው። ሰላም ከማንምና ከምንም በላይ አስፈላጊ ከአምላክ የተሰጠን ልዩ ስጦታ ነው። ስለዚህ አሁንም ይህን የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም ሀገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል። ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ይህን የሰላም ጉዳይ በማፋጠናቸው ጋር ይቀበል አምላክ የሁለት ሀገሮች ህዝቦችን ይባርክ።
ቢኒያም አብርሃም ገብረጻድቅ ባላለው እኔ ኢትዮጵያ አሰላም ይባል ከባቢ ነው የተወለድኩት። በህፃንነቴ ከእናቴ ጋር ወደ ኤርትራ ከመጣው በኋላ ኢትዮጵያና ኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም። ከአሁን ድረስ አባቴን አላውቀውም።
የአባቴ ማን ነው የሚባሉት?
አባቴ አብርሃም ገብረጻድቅ ነው የሚባለው። የትውልድ አገሩ እንድርታ ነው የሚባለው። አንዳንድ ጓደኞች እንደነገሩኝ አባቴ አሰላ ውስጥ ግብርና ሚኒስቴር ቦታ ላይ እንደ ኃላፊ ሆኖ ይሰራ ነበር። ዲግሪ ማስሪት አድርጋለው። ከዛ በኋላ ጥሮታ ወጥቶ መቀለ ውስጥ እንደሚኖር ጨውተውኛል። በዚህ መሰረት መቀለ ውስጥ የሚገኝና ኢትዮጵያ ውስጥ የሚገኝ ህዝብ የአባቴን አድራሻ በቪኦኤ ቢልክልኝ በጣም ነው የምደሰተው። በዚህ ተጀምሮ ያለው የሰላም ሀሁ በጣም ነው የተደሰትኩት። ከዚህ በላይ የሰላሙ ጉዳይ ተናክሮ እንዲቀጥል ለምፈልገው እኔና አባቴ ደግሞ ልንገናኝ በጣም ተስፋ ነው ያደረኩት።
እስኪ አሁን አንተ እንግዲህ ሁለቱ ሀገሮች ተስማምተው የድንበሩ ሁኔታ ካለቀ በኋላ እስኪ አንተ የመሄድ ሀሳብና አባትን ሄደ የመፈለግ ፍላጎት አለ?
አዎ፣ አባቴን ላገኝ በጣም ነው የጓጓሁት። እኔም በጣም ነው የተደሰትኩት። ሁሉም ሚዲያ እከታተለዋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረገው የሰላም ጥሪና የእኛ የኤርትራ ፕሬዚደንት ክቡር ኢሳያስ አፈወርቂ የአስቸኳይ የሰላም ጥሪ በመቀበሉና የልዑካን ቡድኑን በመላኩ በጣም ነው የተደሰትኩት። ከዚህ በላይ ተጠናክሮ ኤርትራ ህዝቦችና የኢትዮጵያ ህዝቦች በአንድ ላይ መገናኘቱ እንዲፈጠር ነው የምፈልገው።
መምህር ፀሐይ አልአዛር በበኩላቸው ሁለቱ ህዝቦች የተጣሉበት ሳይሆን የተፋቀሩበት ጊዜ እንደሚበዛ በመግለጽ መጪው ጊዜ ጥሩ እንደሚሆን ተናግረዋል።
ለዚህም ላደረሰን አመሰግናለሁ ጌታዬ። በጣም 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 መግለጫውም የለኝም። እኔ ኑሬበታለሁ ኢትዮጵያ፣ አስተምሬበታለሁ። እንጠጣ አጠቃላይ ቴክኒክና ቮካሽናል ስኩል መምህር ነበርኩኝ። አሁን እግዚአብሔር ፈቅዶት ይኸው ይህን ነገር ሆነልናልና ዶክተር አብይ መምጣት ለኢትዮጵያን ብቻ ሳይሆን እንዲሁም ለእኛ እዚህ ላለነው ፍላጎታችን ከነበረው አንጻር ጋር አብሮ የተዋሃደ ነገር ነውና እግዚአብሔርን አመሰግናለሁ። ደስ ብሎናል። ወገኖቻችን ናችሁ፣ እንወዳችኋለን። ለወደፊትም ለኤርትራና ኢትዮጵያ ብቻ ሰው ለመላው አፍሪካ ሁሉም እንደሚያገለግሉ ይታየኝ። ጥሩ የጊዜ ዘመን ይሆንልን።
ስምኦን ተወልደ እባላለሁ። በጣም ደስ የሚል ነገር ነው ይሄ አሁን ተደርጎ ያለው ሰላም ስምምነት። በኢትዮጵያ በኩል ላይ መጣ ቅድመ ኩነት ያለውን ኮሚሽን ዶብ የሰጠውን ፍርድ በመቀበልና በኤርትራ ወገን ደግሞ ጥሩ መልስ በመስጠት ፕሬዚዳንት ኢሳያስ አፈወርቂ ልዑኩን በመላኩ በጣም ደስተኛ ነኝ። ከጎረቤት ጋር እኛ በተለይ ኢትዮጵያ ኤርትራ ሲባል በደም በሃይማኖት በሁሉም ነገር የተሳሰርን ህዝቦች ነን። ካሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም በፍቅር በወዳጅነት በብልጽግና የምንሰራበት የጠፋውን 20 ዓመት ትተን ወደሚመጣው 5-10 ዓመት የጠፋውን 20 ዓመት ክሰን በጥሩ በሰላም ሁኔታ እንደምኖር ተስፋ አደርጋለሁ።
ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያ መንግስት ኦጋዴን ውስጥ የጀመረውን የከርሰ ምድር ድፍድፍ ዘይትና የተፈጥሮ ጋዝ የሙከራ ምርት በአስቸኳይ አቁሞ በቅድሚያ ለአካባቢው ያለመረጋጋት ችግር መፍትሄ መፈለግ አለበት ሲል የኦጋዴን ብሔራዊ ነጻ አውጪ ግንባር አስታውቋል። ይሁን እንጂ በጠቅላይ ሚኒስትር አብይ አህመድ የተጀመረውን የለውጥ እንቅስቃሴ ግንባራቸው እንደሚደግፍ ዛሬ ማምሻውን ያነጋገርኳቸው የኦብነግ ቃል አቀባይ አቶ ሐሰን አብዱላሂ ገልጸውልኛል። የኦብነግ ማዕከላዊ ኮሚቴና ግንባራቸው አሁን የሚገኘው ከምስራቅ አፍሪካ ሀገሮች በአንድ ውስጥ ለሶስተኛ ድርጅታዊ ጉባኤው ተሰብስቦ እንደሆነ ቃል አቀባዩ አቶ ሐሰን አብዱላሂ ጠቅሰው አሁን ባሉ ኢትዮጵያ ውስጥ እየታዩ ያሉ ለውጦችን እየፈተሸና እየተነጋገረባቸው መሆኑን ጠቁመዋል። በአጠቃላይ ሁኔታውን እንደሚደግፍ ግንባራቸው ተናግረዋል።
አቋማችን ከአንድ በፊት እንደገለጽነው ዶክተር አህመድ ጀምሮችን ጉዳዮችን የተከታተል ሰው ላይ ጥሩ ጅምር ነው ብለን ነው የምናምነው። እኛ በጥሩ ሁኔታ እያካሄዱ ስለሆነ በተለያዩ ሰዎችን በመለቀቃቸው በጥሩ ሁኔታ ነው ስራዎች ይሰሩ ናቸው ስንትላቸው እና ከዛ በኋላ ደግሞ ይህ የሚሰሩ ስራዎች አሉ። ያ ደግሞ በተግባር መታየት አለበት፣ ለወደፊቱ የሚታይ ስለሆነ አሁን ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በአጭር ጊዜ ውስጥ ጠቅላይ ሚኒስትር ስለሆኑ 100% ወይም 100% የሚፈልጓቸው ስራዎች ይሰራሉ የማይቻል ስለሆነ ለወደፊቱ በተግባር የሚታዩ ጉዳዮች ይሆኛል ብለን እናምናለን።
ምን ማለታችሁ ነው ለመሆኑ? በጥሩ ሁኔታ ነው የምንቀበለው ማለታችሁ? የመንግስቱን እርምጃ ትደግፋላችሁ?
አንደኛ ዶክተር አብይ አህመድ ንግግር ሲያደርጉ የኢትዮጵያ መንግስት የሚጠረት መንግስት የራሳቸው ቸረንስ ወይም ቸረንስ ናቸው ብሎ ሲገለጹ በተለይም የኛ ድርጅት ቸረንስ አለመሆናችንን ሽብርተኛ ስም ገለጹ። ሰላም እንዲቀበሉና የሰላም ድርጅት ፈጣ ሲያቀረብልን እኛ ደግሞ በመቀበልና በማመን ሁኔታዎችን እንዲመቻችና ጦርነት የማይፈቱ ችግሮች የሚፈቱ መሆናችን የራሳችን ካልሆነች ደረሰን ከኢትዮጵያ መንግስት ጋር ብዙ ጊዜ የሰላም ድርድር እንደሚታወቀው በኬንያ ከ1992 እንደ አውሮፓ አቆጣጠር ጀምሮ እስካሁን ድረስ የተለያዩ የሰላም ድርድሮችን አድርገን መፍትሄ አልተገኘለትም እና ይህ ደግሞ ድርድር ሲደረግ ሁለቱም አንጃዎች ዝግጁ መሆናቸው መሆን አለባቸው። እኛ በበኩላችን በወደን ያለውን ችግር በሰላማዊ መንገድ እንዲፈታ ዝግጁ ነበር፣ ግን ሊደረስ በተለይም በትግራይ ትግራይ ዝግጁ አልነበረም እና ችግሩ ያ ስለነበረ አሁን የኢትዮጵያ ጠቅላይ ሚኒስትር ዝግጁ ነው ብለው ስለተናገሩ መፍትሄ ይገኝለታል ብለን ነው እኛ የምናምነው።
እና አቶ ሐሰን አብዱላሂ ጠመንጃ አስቀምጣችሁ ለሰላማዊ ትግል ትገባላችሁ ወደ ሀገር ውስጥ ወይስ ምንድን ነው የምታስቡት?
የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ጠመንጃ ማስቀመጥ ሳይሆን የነበሩትን ችግር ስራ ብለው አንድ ቁጥሩ አንድ ቁጥሩ ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝለት ነው መጀመሪያ ዋና አላማዎቹ እንጂ ጠመንጃ አስቀምጣችሁ እንዲሁና በሰላም ይሩ ማለት አይደለም። ያ የተዋገረው ለልነት ፍትህ፣ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ድል በራስ እንዲወስኑ ነው እንጂ ያለቀ እንዳለም ያሁሉ ሰው ነው ያለቀብን እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ምላ እንጂ ዝም ብሎ ጠመንጃ አስቀምጦ አዲስ አበባ ሄደው እንደዛ እውነታው
ትናንት የተጀመረውን የከርሰ ምድር ድፍድፍ ዘይትና የተፈጥሮ ጋዝ የሙከራ ምርት አስመልክቶም የኦብነጉን ቃል አቀባይ አቶ ሐሰን አብዱላሂን ጠይቄያቸዋለሁ። ምንድን ነው የሚያስበው ግንባራቸው?
ይሄ ጥሩ በጣም ጥሩ ጥያቄ ነው። እንደሚታወቀው ወገደኝ ሰምነው እንደ ጦርነት ከተናም እና ከአንድ በፊትም የሚታወቀው ችግሮች ነበሩ። ከአንድ በፊትም ብዙ ጊዜ ሲጠስ የሚል አስተመክናቸዋል። ይህ ወገደን መሬት ወይም የኦጋዴን አገር መፍትሄ ካልተገኘለት ችግሩ ያለውን የአካባቢውን ችግር መፍትሄ ካልተገኘለት የፖለቲካዊ መፍትሄ ካልተገኘለት ይህን ነዳጅ በሀይልም ሆነ በሌላ ዘዴ አውጥቶ የህዝብን ሀብት እንጭጣ መንግስት እንጠቀማለን ማለታቸው በጣም የሚያሳዝን ጉዳይ እና አንድ በትል የተከሰቱት ነገሮች መቆጠብ አለባቸው እና የኢትዮጵያ መንግስት ይህንን ከማድረጉ በፊት በአካባቢ ያለው የሰላም ችግር መፍትሄ እንዲገኝለት መጀመሪያ ያቅሩ እንጂ ሰላም ይረለበት አከባቢ ወለዲ ነው ታለንስ እዛው ነው ያምሩ እና ይሄ ያለው እንደስ አማካው ያለው ወረቀት ተራ የማክሰር እንጂ
እንግዲህ ጠቅላይ ሚኒስትሩ የሰላም እጆቻቸውን ዘርግተዋል። ግቡና ማንኛቸውንም ጥያቄያችሁን ማስተናገድ ይቻላል። በጋራ እየተሳተፋችሁ ራሳችሁ መፍትሄ መፈለግ ይቻላል ለችግሮች ሁሉ ብለዋል። ምንድነው የምታስቡት እናንተ? ምንድነው እናንተ መፍትሄ ብላችሁ የምታስቡት?
ሰላም አቀብረጃ ይግር የሰላም ድርጅት ሲጀምር የተለያዩ ምክሮች አሉ። እናንተ ምክሮችን በአለም ደረጃ መንግስትና አንድ ተቃዋሚ ድርጅት ተጣጣቀ ድርጅት መደራደር እንደምራችን አለ። እና ካምፒቲቭ የተለያዩ ምክሮች በአለም አቀፍ ደረጃ የሚመጡን ድርጅት ተፈጣ እና በዛ መሰረት ማለት ያ ያለን ሊንክ የመደራደር ሊንክ ሽግግር ተመሰረተ ሲንት አመት ነው ሲንት ያለ ከምፒቲቭ ያለ መንግስት ጋር ሲንደራደር ነበር። ይህም ኢትዮጵያ ግን ያቻለን እና አሁን ስራ ቢያመት ልጅ ኮሩ የራሳችን ልጅነን እንደበኩልም እሱንናል ያለውን ችግር የጋራ መፍትሄ እንድናገኝለትና ሰላም እንዲኖር ነው የሚናላማችንና ከመሆኑ ጋር ሳይሆን ይህንን ድርድር ነው ለፍሮችን ተጠቅመን ድርድሮችን መፍጠር አለባቸው።
አቶ ሐሰንን አመሰግናለሁ። የኢትዮጵያ መንግስት አስሯቸው የቆዩትን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ የጦር አዛዥ አብዲካሪም ሙሴን ቃልቤት አጋ በሚል ተደራቢ ስም ይታወቃሉ ትናንት መልቀቁ ተሰምቷል። የኦብነጉ አዛዥ የተለቀቁት አዲስ አበባ ላይ ከጧቱ 2 ሰዓት እንደነበረ ሱልጣን ፋውዚ መሐመድ አሊ የሚባሉ የታወቁ የሶማሌ የሀገር ሽማግሌ ናቸው ለቪኦኤ ተናገሩት። ቃልቤት አጋ በጥሩ ሁኔታ ላይ እንደሚገኙና ህይወታቸውንም እዚያው ኢትዮጵያ ውስጥ እንደሚቀጥሉ የጠቆሙት ሱልጣን ፋውዚ ከኢትዮጵያ መንግስት ባለስልጣናት ጋር ተገናኝተው እንደሚነጋገሩም አመልክተዋል። ስለ ቃልቤት አጋ መለቀቅ ከመስማታቸው በስተቀር እስካሁን አግኝተው እንዳላነጋገሯቸውና አለማረጋገጣቸውንም ተናግረዋል። ቀደም ሲል ያነጋገርኳቸው ሐሰን አብዱላሂ። ይሁን እንጂ ባለፉት ቅርብ ቀናት ከ10 በላይ የሚሆኑ የኦብነግ ሰዎች መለቀቃቸውን በአድናቆት እንደሚያዩ አቶ ሐሰን አመልክተዋል። ኢትዮጵያዊነትን አስመልክቶም ብድግ ብለን እንገንጠል አንልም፣ መወሰን ያለበት ህዝብ ነው ብለዋል አቶ ሐሰን አብዱላሂ። ሙሉ ውይይት ዌብሳይትና ፌስቡክ ገጻችን ላይ ይገኛል። አዳምጡት።
አመሰግናለሁ ሰለሞን ለዘገባው። ቀጣዩ ርዕስ ወደ አዲስ አበባ ይወስደናል። ሰብአዊና ዲሞክራሲያዊ መብቶችን ለማስከበር የኢትዮጵያ ህዝብ ተስፋ የጣለበት እድል በከንቱ እንዳይባክም ሲል ሰብአዊ መብቶች ጉባኤ አሳስቧል። በአዲሱ ጠቅላይ ሚኒስትር መሪነት ከሚከናወኑ የለውጥ እርምጃዎች ተጻራሪ በአንዳንድ የሀገሪቱ ክፍሎች የሚታዩ የመብቶች ጥሰት ድርጊቶች ያላቸውን ለዚህ ምሳሌዎች እንደሆኑም አመልክቷል። ለውጡ በይበልጥ እንዲጠናከር ይወሰዱ ያላቸውን እርምጃዎችም ጠቁሟል። መለስካቸውማ ዝርዝሩ አለው።
ሰብአዊ መብቶች ጉባኤ የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፈሩ ላይ በጠራው ጋዜጣዊ መግለጫ ያስተራጨው ጽሑፍ ወቅታዊውን የሀገሪቱ ሁኔታ እንደ አንድ የሰብአዊ መብቶች ተሟጋች ድርጅት ተስፋውንና ስጋቱን የገለጠበት ነበረ። በሀገሪቱ የሰብአዊ መብቶች አያያዝ ወደ ኋላ ተመልሶም አስከፊውን ጊዜ አስታውሷል። ከሦስት ወራት ወዲህ ግን የታየው ለውጥ በዜጎች ልብ ያሳደረውን ተስፋ በዚህ መግለጫው ባጭሩ ዳሷል። በተለይም አዲሱ ጠቅላይ ሚኒስትር በበዓለ ሲመታቸው ዕለት ለሰብአዊ መብቶች መከበር መሥዋዕትነት ለከፈሉ ዜጎች ያላቸውን ክብር መግለጻቸውና ስለ ደረሰባቸው እንግልትም ይቅርታ መጠየቃቸው በሀገራችን ዴሞክራሲን ማስፈን የህልውና ጉዳይ መሆኑን መግለጻቸው ጭምር በመልካምነቱ የሚታይ ነው ብሏል ሰመጉ። አክሎም ጠቅላይ ሚኒስትር አብይ አህመድ ባለፉት ጥቂት ወራት የወሰዷቸው እርምጃዎችን በመዘርዘር መንግሥት ሲፈጽማቸው የኖረውን ስህተቶች በማረም ዜጎች ሁሉ ተስፋ እንዲሰንቁ አድርገዋል። ባጭሩ ዶክተር አብይ በሀገሪቱ ታሪክ አዲስ ምዕራፍ መጀመራቸውን የገለጸው ይህ ጽሑፍ ከቅርብ ጊዜ ወዲህ የሚታዩትን አፍራሽ እርምጃዎችን ይህን ተስፋ ያጨልማሉ የሚል ስጋት እንዳደረበት አልሸሸገም። የሰመጉ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አመሃ መኮንን
ይህን አጓጊ ሁኔታ ሊያደበዝዙ ወይም ሊቀለብሱ የሚችሉ ሁኔታዎች መታየታቸው ድርጅታችንን በእጅጉ ያሳስበዋል። በዚህ ረገድ በዋናነት ከሚጠቀሱት ችግሮች ውስጥ አሁን እየታየ ያለውን መልካም ጅምር በሚጻረር መልኩ ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ኑሯቸውን መስርተው ለአመታት ከኖሩበት ቀዬ የዚህ ክልል ተወላጅ አይደላችሁም በሚል ሰበብ በመቶ ሺዎች የሚቆጠሩ ዜጎች ለዘመናት ከኖሩበት ቀያቸው እየተፈናቀሉ ያሉበት ሁኔታ ዋነኛው ነው።
ይኸው መግለጫ እንደሚለው ከሆነ ሰመጉ ያስቸኳይ ጊዜ አዋጁ ጥሮበት በቆየው ገደብ እና ባለበት የበጀት እጥረት ምክንያት እስካሁን ሙሉ የመስክ ምርመራ ለማድረግ ባይችልም ዜጎች ከተፈናቀሉባቸውና በስደት ከሰፈሩባቸው አካባቢዎች ባሰባሰበው መረጃ ተፈናቃይ ዜጎች ለከፍተኛ የሰብአዊ ቀውስ ተጋልጠዋል ብሏል። ኢትዮጵያም በዓለም ላይ በየሀገራቸው ዜጎቻቸው ከፍተኛ ቁጥር ተፈናቅለው ካሉባቸው ሀገሮች አንዷ እንደሆነችም አመልክቷል። አቶ አማ መኮንን
ከነዚህ መካከል ከቤንሻንጉል ክልል በኃይልና በግዳጅ በርካታ ዜጎች ቤት ንብረታቸውን ለቀው ተፈናቅለው በባህር ዳር ከተማና በተለያዩ አካባቢዎች በችግር ላይ ሲሆኑ ጥቃቱ እና ማፈናቀሉ አሁንም እንደቀጠለ ነው። በደቡብ ክልል ጌዲዮና ጉጂ መካከልም ረጅም አመታት ያልተፈቱ አስተዳደራዊና የተለያዩ ጥያቄዎች ምክንያት በርካታ የጌዲዮ ተወላጆች ሀብት ንብረት ላይ ጉዳት ደርሷል። በርካቶችም ከቤት ንብረታቸው እንዲፈናቀሉ ተደርገዋል። በጨለለቅቱ የጌዲዮ ተወላጅ ያልሆኑ ዜጎችን ከከተማው እንዲወጡ ከፍተኛ ጫና እየተፈጠረባቸው ይገኛል። ከቄለም ወለጋና ከቡኖ ወደሌ ዜጎች ከመኖራቸው ተፈናቅለዋል።
እነዚህ በሀገሪቱ የተለያዩ ክፍሎች የሚታዩ አሉታዊ አዝማሚያዎችና ባለፈው ቅዳሜ ሰኔ 16 ቀን 2010 ዓ.ም ምረት በመስቀል አደባባይ ለለውጡና ለጠቅላይ ሚኒስትር አብይ አህመድ ያለውን ድጋፍ ለማሳየት በወጣው ህዝብና በጠቅላይ ሚኒስትሩ ላይ የተቃጣው ጥቃት ያሳደረበትን ስጋት በሰፊው አብራርቷል። እነዚህ አሉታዊ አዝማሚያዎችም ሊገቱ የሚችሉበትን መንገድ አመልክቷል። አቶ አማሃ መኮንን
ለሀገራችንና ህዝቦቿ አስር የሰደዱ ችግሮች እስካሁን ከተወሰዱት የለውጥ እርምጃዎች የዘለለ ዘላቂ እና ሁሉ አቀፍ መፍትሄ እንደሚያስፈልግ ሰመጉ አበክሮ ያስገነዝባል። ለሰብአዊና ዲሞክራሲያዊ መብቶች መከበር ብሎም ለብሔራዊ እርቅ ያደርሳል ብሎ ህዝብ ተስፋ ያደረገው አጋጣሚ እንዳይባክን ከመንግስት ብዙ የሚጠበቅ ቢሆንም ሌሎች አካላትም የበኩላቸውን ገንቢ ሚና ሊጫወቱ እንደሚገባ ሰመጉ ያሳስባል።
መግለጫው በዚህ አቋያ መንግስት፣ ሲቪል ማህበረሰቡ፣ ተፎካካሪ ፓርቲዎችና በአጠቃላይ የኢትዮጵያ ህዝብ በየግላቸው ይጠበቅባቸዋል ያላቸውን እርምጃዎች ተቃቅሰዋል። ሰብአዊ መብቶች ጉባኤ በኢትዮጵያ ለሰብአዊ መብቶች መከበር፣ ለዲሞክራሲ ስርዓት መስፈንና ለህግ የበላይነት ላለፉት 26 ዓመታት ሲታገል የኖረ ኢትዮጵያዊ ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ስቱዲዮ 14 እያስተናገድናችሁ ያለነው ሰለሞን ክፍሌና
እኔም ሰለሞን አባተነን። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ነው አዲስ አበባ ላይ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ወይዘሮ ጸዳለ እጅጉ ስለ ጊዜው በጣም አድርጌ አመሰግናለሁ። ራስዎንና ታጋይ ሴቶች ስብስብ እነማን ናቸው አስተዋውቁ።
ጸዳለ እጅጉ ባላለሁ እንግዲህ
ክቡራትና ክቡራን አድማጮች ለድምፁ ለደበላለቅ ይቅርታ እንጠይቃለን። ትንሽ የቴክኒክ ችግር አጋጥሞን ነው። እንደተስተካከለ እንመለሳለን። ቴክኒሻኑ መስተካከሉን እያሳየኝ ነው። እንቀጥላለን ወደ አስተያየቶቻችሁ።
ቮይስ ኦፍ አሜሪካ በጣም ደስ ይላል፣ ጥሉን በመስጠታቸው ማለት ነው። የኢትዮጵያ ጉዳይ በአሁኑ ሰዓት በጣም ቆንጆ እየሆነ ያለው እና ጠቅላይ ሚኒስትር አብይ የሚያደርገው ነገር ጥረቱ በጣም ደስ ይላል። ትንሽ ቅር ያለው ነገር ምንድን ነው፣ የኤርትራ ጉዳይ በጣም ሲሪየስ ነው እና እዛ ላይ ባይቸኮል በጣም ጥሩ ነው። ምክንያቱም የኃይለ ሥላሴ ጀምሮ ምናልባት ከዛ ፊት ይሆናል ከዛ ጀምሮ እስከ ኢህአዴግ ድረስ በጣም ብዙ ሰው ሞቷል። የኢትዮጵያ ህዝብ ማለት ነው ድምጽ መስጠት አለበት ብዬ ከመጣለው በሚዲያዎችም ሰዎች ቢነካከሩበት የተቆጡ ሰዎች የተቆጡ ሰዎች ቢነካከሩበት ከዛ በኋላ ውሳኔ ቢወስንበት ያስኬዳል።
ተራብየ ዳመድን በጣም ላመሰግናቸው እወዳለሁ። የኢትዮጵያ ህዝብ በዚህ በቀጠለው አዲስ ምዕራፍ ጥሩ የሆነ ነገር እንዲያገኝ ምኞቴን እገልጻለሁ። ነገር ግን በኢትዮጵያ የተካሄዱ የሰብአዊ መብት ጥሰቶች በጣም አስገርመውኛል። በኢትዮጵያ ቴሌቪዥንና በዋልታ ሲቀርቡ የወንድ ልጅን ብልት በሃይላንድ ላይ በማንጠልጠልና ብዙ የሰብአዊ ድርጅት የተፈጸመበት አይቻለሁ እና በጣም አሳዝኖኛል። እናንተ ዘገባም እንደሰማው የነበረው እግዚአብሔር ይስጥልኝ፣ አመሰግናለሁ። ዶክተር አብይ አህመድን ለጤናቸው ለሁለመናቸው እግዚአብሔር ሰላሙን እንዲሰጣቸው እመኛለሁ።
አሎ ጤና ይስጥልኝ ቪኦኤዎች፣ እንደምሰነበታችሁ። እኔ ከመሃል አውሮፓ አካባቢ ነው የምደውለው። ይሄ መልእክት በተለይ ሰሞኑ ምን ሰማው እስረኞች እንዲህ የሰቆቃ ወንዶች በወንድነታቸው ሴቶች በሴትነታቸው ከባህላችን ካስተራረጋችን ውጭ በሴት ልጅ መጫወት በወንድ ልጅ መጫወት አብዛኛው አቶ ኃይለ ማርያም ደሳለኝ በስልጣን በነበሩበት ጊዜ ላይ ከዛም በፊትም ቢሆን እሳቸው በነበሩ ጊዜ ነበር ሁሉ ያለ ሆኖ እሳቸው ግን ያን ጊዜ በሚዲያ ወጥተው ማዕከላዊ ይዘጋል ምክንያቱም በደርግ ጊዜ ይደረግ የነበረው ሰቆቃ ትዝታ ህዝባችን አምሮ ስለአለ ብለው ያሉት ነገር ይሄንን ነገር አያውቁም ነበር ወይስ ደግሞ ጭራሽ ሁነት እንደሚባለው የሚሰጣቸው ብቻ ነው መጥተው የሚያነቡት እሳቸው ምንም በቃ ሲምቦል ነበሩ የሚባለው ነገር ወለት ነው እንደው ጽዮን ባክሽን እሳቸው አሁን ከስልጣን ወርደው እንደማንኛውም ሰው እንደሚኖሩ አስባለሁና ጊዜ ኖራቸዋል አፈላልገሽ እንደው ይሄንን ነገር ብትጠይቂያቸው እነዛ ሰዎች ከሰዋል ተቆጠሩ ወይስ ለምንድን ነው የሚለው ነገር በሰማው ካንደበታቸው በጣም ደስ ይለኛል አመሰግናለሁ
አደራችሁን ቪኦኤ ፍሳ አባላለሁ አሜሪካዊ ነኝ ግድመቴ አሁን ያለው አዲስ አበባ ነው በቤኒሻንጉል አካባቢ በአሶሳ ከተማ የህዝብ ትልልቅ እየተደረገ ነው ህዝቡ ተከታ ችግር ውስጥ ነው አደራችሁን ከአካባቢ ሚዲያ በቂ ኢንፎርሜሽን እየተሰጣለሁ ህብረተሰቡ ተገሎ ነው ያለው ድምጻችሁን ብታሰሙን እንጠይቃለን አደራችሁን እናመሰግናለን
አድማጮች ስላስተያየታችሁ እናመሰግናለን። ተዘዋዋሪ ስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻን ሱሌማን ተራዋሊ ነው። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁን የሚስተናገዱበት ክፍለ ጊዜ ተጠናቀቀ።
ውይይት በኢትዮጵያ የፖለቲካ ተሐድሶ ጅምር መሰናክሎች፣ ፈተናና እድሎች እንዲሁም መጪው ቀናት
ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ ጅምር ባለፈው ቅዳሜ አዲስ አበባ ላይ ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳው ሰላማዊ ሰልፍና በእለቱ በስፍራው የደረሰው የቦምብ ጥቃት ከዋዜማው አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት ነው። ተወያዮች የቀድሞ የአዲስ አበባ እና የኢትዮጵያ ንግድ ምክር ቤቶች ፕሬዚደንት አቶ ብርሃነ መዋ ከዋሽንግተን ዲሲ፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የተከታታይ ውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም አጠር ያለ የመጀመሪያው ክፍል ተወያዮቹ የቀዳሚውን አጋጣሚ ምንነት ወይም የቀዳሚውን የቦምብ ፍንዳታ ምንነትና አንድምታ በሚመረምሩበት ይንደረደራል።
እንግዶች የሶስታችሁንም በቅድሚያ ለጊዜያችሁ አመሰግናለሁ። በተከታታይ የምናደርጋቸው ውይይቶች አቶ አበባውና አቶ ብርሃነ ለብዙዎች ህይወት መጥፋት ምክንያት የሆነው ድንገት ከመከሰቱ አንድ ቀን በፊት በዋዜማው ያን በተለየ ስሜት የታየ በተለየ ስሜት የሚጠበቀ ቀን ከወዲሁ ያሰባችሁ እለቱንና ከእለቱ በፊት የነበሩ ሁኔታዎችን አሻግረው በሚወስዱ ሐሳቦች ዙሪያ ውይይት አድርጋችሁ ነበር። ባለፈው ቅዳሜ የተከሰተው ያ አሳዛኝ ድንገት ግን ያን የተለየ ቀን ስሜት ተሻማም ይመስላል። አሉታዊ የሆነውን ይሃል ታዲያ የብዙዎች ልብ ተሰብሮም ያበቃበት አይደለም። ከዚያም በኋላ የቀጠሉ የተስፋ ስሜቶችና ይልቁንም ተጠናክረው የመጡ ሁኔታዎችን ታዝበናል። እስኪ እነኚህን ሁኔታዎች በመንገመግብበት እንደርደር። የቅዳሜው ክስተት የፈጠረውን አሳዛኝ ሁኔታ ከሱ አልፈው ደግሞ የመጡትንና ምናልባትም እንደ አቅጣጫ በጠቅላይ ሚኒስትሩም ሆነ በህዝቡ ዘንድ የፈጠረውን ስሜት የሚቀጥሉት ሁኔታዎች ላይስ ምን አጥልቷል? አዎንታዊ ወይም አሉታዊ? ተባባርሶን ላስቀድም።
ቅዳሜ ትልቅ ቀን ነበረ በኢትዮጵያ ታሪክ ውስጥ መቼም እንዳንድ ሊመዘገብ የሚችል ቀን ነው። በአንድ በኩል ህዝብ በራሱ ፍላጎት ወጥዋችም ሳያስፈልገው ወጥቶ ይህን እደግፋለሁ፣ መሪውም ያካሄዱትንም ለውጥም አብሬ እጋራለሁ፣ ከጎን ቆማለሁ የገለጸበት ነው። ግን ያን ያክል ደግሞ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ባልተለመደ ሁኔታ በህዝባዊ ሰልፍ ላይ የቦምብ ፍንዳታ ጥቃት የደረሰበት ነው። እንግዲህ ኢትዮጵያ ከ1966 እንኳ ባንድ ማለት ነው ከዛ በፊትም በርካታ ሰልፎችን አስተናግዳለች። ህዝባዊ አደባባዮች ላይ ህዝብ ወጥቶ የሚደግፈውን ደግፈዋል። ንጉስ ተፈሪ መኮንን እንደግፋለን ብሎ እኔ መሀል ሰፋሪ ሰራዊት የሚባሉ ጃንሜዳ ላይ ብዙ ሰልፍ አድርጎ ያ እንኳ አንድ ጥይት ሳይተኮስ የታጠቀ ኃይል ወጥቶ ማለት ነው ምንም ነገር ሳይደረግ ሁሉም ነገር በሰላም ተጠናቆ የሀሳብ ልዩነት ሊኖር ይችላል፣ የዓላማ ልዩነት ሊኖር ይችላል። አንዱ ሊያቀነቅን የሚደግፈውን ሊደግፍ ወጥቶ ሊሆን ይችላል። የሚያቆርፈው ደግሞ ቤቱ ቁጭ ብሎ የሚታዘበውን ታዝቦ ሊሆን ይችላል። ግን አሁን ባለፈው ቅዳሜ ያየነው ምንድን ነው? ለመጀመሪያ ጊዜ አንደኛ ህዝብ የሚያክል እንኳ በሉጣ ደግፍ ምን አልተባለም። በአብዛኛው በራሱ ስሜት ነው የወጣው። ሁለተኛ ደግሞ እንደ አዲስ የምንመለከትበት ምክንያት ምንድነው? በህዝብ ስብሰባ ላይ በህዝብ አደባባይ ላይ እንደዚህ አይነት የቦምብ ጥቃት ፍንዳታ መካሄድ ነው። ይሄ አዲስ ያደርገዋል። ከዛ በኋላስ ምንድን ነው የሆነው? ሰልፉ ላይ ነበር እስጢፋኖስ ቤተ ክርስቲያን ገባ ብሎ የቱሪስት ገጸ በረከት የሚሸጥባት ሱቅ አለች። ከዛች ፊት ለፊት አካባቢ ነው የነበር ሰልፉ መሀል ላይ እና ጠቅላይ ሚኒስትሩ ንግግር ሲያደርጉ ሁላችንም እየሰማን ነበረ። አጭርም ስለሆን አይታየኝም፣ ግን መሀል ላይ ያ ፍንዳታ ሲከሰት ሁላችንም ሰምተናል። ይገደሚቃል የተወሰነው ሰው ምን እንደሆነም አላወቀ፣ ግን አስተውሎ ለሚመለከት ሰው ጓድ መንግስቱ ንግግር የሚያደርጉበት የነበረ አሁን ባቡር ሀዲድ ተሰርቶበታል። ያው መሀል ላይ አምዶች እንትን ብሎ ማለት ነው። እዛ ላይ የነበሩ ፖሊሶች መሯሯጥ ጀመሩ። ይሄ የባቡር ሀዲዱ ሰራበት ጋር አንድ ይሄ የትራፊክ አንጸባራቂ ቀይ ልብስ አይነት የለበሰ ሰው ጭንቅራቱን ይዞ በሁለት እጁ ወደ ሲሮሳል። እኔ አጠገቤ ቢኒያም ብለው ጓደኛ ያለ ከሱ ጋር ነበር የወጣ ነው። ቢኒያም የሆነ ነገር ተከሰቷል እዚህ ጋ የመድፍ ተኩስ ነው አለ። የመድፍ ተኩስ እዚህ ላይ እንዴት ሊመጣ የሚችለው? እኛ ወጣን ወደዛ ሊሆን ነው። በኋላ መሀል ላይ በስማት ጀመር። ያ እንኳ ሆኖ ህዝቡ ምንድን ነው ይሄ ተከስቷል፣ የተወሰኑ ሰዎች ተጎድተዋል ብሎ የመኮንንም የምንም አይደለም ከጠቅላይ ሚኒስትሩ ጋር አብሮ የመቆምና እስካሁን ለታዩ ነገሮች ደግሞ ድጋፉን የመስጠት ነው ያሳየው። ያ ሁሉ ህዝብ የወጣበት ሰልፍ እኔ በህይወቴ በጣም ከሚገርሙ ድንቅ ነገሮች ይሄ ነው።
መልካም። ይሄ በአብዛኛው ስሜትን የሚሰቅዘው ባልተለመደ ድንገትነቱም ሆነ ከነበረው ተስፋ ጋር በንጽጽር የገጠመው አደጋ ለብዙዎችም ህይወት መጥፋት ምክንያት የሆነው ድንገት ብዙ እንደሚያነጋግር እረዳለሁኝ። ነገር ግን ወደሚያሻግሩ ነገሮች ከትላንትናው ወደፊት ከምናያቸው ነገሮች ጋር እያዛመድን አንዳንድ ሀሳቦች እንድትፈነጥቋል። ዲያቆን ዳንኤል እንደ አቶ አበባ ሁሉ እንደተከታተሉ ታውቃለሁ። ኢትዮጵያ ወደ አንዳች ትርምስ ውስጥ ገባ ይሆን የሚል ስጋት በነበረበት ሳይሆን ከዚያ የተለየ ሁኔታ ተስፋ በፈነጠቀበት ጊዜ ነው ይህ አሳዛኝ ድንገትም ቢከሰት አሁን ያለ ነውና እንዴት ይገመግሙታል እርሶስ? ወደፊት የሚያራምዱ መንገዶችንስ እንዴት ነው የሚያዩት?
ቅድም አበባው እንዳለው የነበረው የህዝቡ ስሜት ቅድም የተገለጸው ነው። ምናልባት አንዳንድ
ባለሙያዎች በቅርበት ጉዳዩን የተከታተሉት ያሉትን ብቻ ለመጨመር ከዚህ በፊት እንደዚሁ ሰልፍ ላይ ሳይሆን ገበያ ቦታዎች ወይም አስቸጋሪ ቦታዎች ላይ አደጋዎች ሲጣሉ ህዝቡ ከዛ ቦታ ሸሽቶ ወደ የቤቱ ለመሄድ በሚፈጥረው ትርምስ ነበረ ሰዎች የሚጎዱት። ይሄ ቦምብ በተጣለበት ጊዜ ግን ህዝቡ ከአካባቢው አበባው ከቦታው ራቅ ብሎ ስለነበረ ነው። እኔ በቦታው የነበሩትን ሰዎች አግኝቻቸዋለሁ። የነበሩትን የጥበቃ አካላት ሌሎችም የሚናገሩት ህዝቡ ከቦምቡ ከመሸሽ ይልቅ ቦምቡን ያደረሱትን አካላት ለመቆጣጠር እና በጭራሽ ሁለተኛ ሶስተኛው አደጋ እንዳይደርስ ለማድረግ በቀጥታ አደጋው ደረሰበት ቦታ ነበር ያመራው። ይሄ በጣም አስደናቂ ነገር ነው። የህዝቡንም ስሜት የሚያሳይ ነው። በጭራሽ ይሄ የተጀመረ ነው ወደ ኋላ እንዲመለስ ፈቃድ እንዳልነበረው ፍላጎት እንዳልነበረው ያሳየ ነው። ከዛ በኋላም ሰልፎቹ አልቆሙ። አዲስ አበባ ላይ የነበሩት ወደ ሀገር ሄደው ዛሬ በትንሽ ከተሞች ሳይቀር የድጋፍ ሰልፍ የሚደረግበት ከከተሞች አልፎ ማረሚያ ቤት የታሰሩ ሰዎች ሳይቀር የድጋፍ ሰልፍ የሚያደርጉበት ደረጃ ላይ ደርሷል። ትናንት በነበረው ስብሰባ ጠቅላይ ሚኒስትሩ እንዳሉትም ለውጥ አራማጆችን በቦምብ መግደል ይቻላል እንጂ ለውጥን በቦምብ መግደል አይቻልም ያሉት ነገር በትክክል የተፈጸመበት ያየሁት። ከዛ በኋላ ከብዙ ሰዎች ጋር ስናወራ ልባቸው በጣም ጠነከረ። በጭራሽ ወደኋላ መመለስ የለብንም የሚል እነሱ ብቻ አይደሉም፣ ሆስፒታል ውስጥ ተኝተው ያሉት እና የተጎዱት ልጆች በጣም ያስቡ የነበረው እና አንዱም ጠቅላይ ሚኒስትሩ ወደ ሆስፒታሉ እንዲሄዱ ያደረጋቸው የእነሱ መትረፍና አካል ጉዳት ሳያሳስባቸው ጠቅላይ ሚኒስትሩ በህይወት ናቸው ወይ የሚል ነበረ የመጀመሪያው ጥያቄያቸው። እና ይሄ በጣም አስደናቂ ነበረ። በኢትዮጵያ ታሪክ ምናልባት እንደ አልፎ አልፎ በድርሳናት የምናነበውን በአይናችን ያየንበት ታሪክ ነው። ጠቅላይ ሚኒስትሩ ሚዲያ በሚያናግሯቸው ጊዜ ዋናው እንኳን እርስዎ ተረፉ እንጂ እዚህ በላይ መስዋዕት ለዝግጁ ነን የሚል ለውጡን ለሚመራው አካልም ለውጡን ለሚከተለው ሁሉም ትልቅ አጽናኝ የሆነ ነገር ነው የተከተለው እና በሀገሪቱ ውስጥ ሁለት አይነት ለውጥ ቅድም ካነሳው አንጻር ሊያመጣ ይችላል ብዬ አስባለሁ። አንድ ህዝቡ ለውጡ እንዳይቀለበስ ራሱን ዘብ አድርጎ እንዲቆም አድርጎታል፣ ያደርገዋል። ሁለተኛ መንግስትም እንግዲህ ሰሞኑን የጠቅላይ ሚኒስትር ቢሮም እንዳለው ምሳሌ ያኔ እንትኑ በተደረገበት ሰዓት መብራት ከተማዋ ውስጥ በተለይ በዋና ዋና ቦታዎች እንዲጠፋ ተደርጎ ነበረ። በዛ ሰዓት የስልክ መስመሮች ተቋርጠው ነበረ። ብዙ ነገሮች ተከናውነው ነበረ እና ያን ያሳየው ታቅዶ ተሰራ አንድ አቅም ያለው ስልጣን ያለው አካል እንደሰራው የሚያሳዩ ነገሮች እንዳንስ ያመለክታል እና ያንንም ለመወጣት እና ሀገሪቱን ከዳግም ጥፋት ለመጠበቅ አሁን የጥበቃ ኃይሉም የጸጥታ ኃይሉም ሌሎቹም እርምጃዎች እየተወሰዱ እንመለከት ደግሞ መንግስታዊ መዋቅሩም ላይ ለውጥ ያመጣል፣ የህዝቡ ማስተሳሰብ ላይ ለውጥ ያመጣል። የሁለቱ ተደምሮ እንግዲህ ሀገሪቱን ወደ ሰላም ይወስዳታል ብለን ተስፋ እናደርጋለን።
የሚታለፉ መሰናክሎች መኖራቸውን እያመላከታችሁ ነው። አቶ ብርሃናን በዋዜማው ባደረግነው ውይይታችን ላይ ከ1997 ምርጫ በኋላ እርስዎ ሀገር ሲለቁ ይመለሱ እንደሆን እንኳን ብዙም ተስፋ ባላደረጉበት በስሜት በተዋጠ መንፈስ ገልጠውታል የነበረውን ሁኔታና ዛሬ ያደረቦትን ስሜት። ይሄ ድንገት የቀየረው ነገር ይኖር ይሆን? ተቀየረ ውስጥ ወዴት?
የተከበራችሁ አድማጮች፣ ውይይቱ አልተጠናቀቀም፣ በነገው ምሽት ይቀጥላል። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያና የኤርትራ የሰላም ግንኙነት፣ የኢትዮጵያ የባህር ኃይል ግንባታ እቅድ፣ የደቡብ ሱዳን የሰላም ስምምነት የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የኤምኤስኤን ኒውስ ኢትዮጵያና ኤርትራ ከሀያ ዓመታት በኋላ ለመጀመሪያ ጊዜ እየተነጋገሩ ነው። ኢትዮጵያውያን የኤርትራን መልእክተኞች ቀይ ምንጣፍ አንጥፈው በአበባ ጉንጉን በትግርኛና በአማርኛ በተጻፉ መፈክሮችና በሙዚቃ ተቀብሏቸዋል ይላል። የኢትዮጵያና የኤርትራ ግንኙነት ከድንበር በላይ ነው። በሁለቱም አገሮች መካከል ሰላም ሲመጣ መላ ምስራቅ አፍሪካን ይጠቅማል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም መናገራቸውን የኤምኤስኤን ዘገባ ጠቅሷል። በአዲስ አበባ ጉብኝት መደረጉ መልካም ነው፣ ነገር ግን ወደ ሰላም የሚያመራ የመጀመሪያ እርምጃ ነው ይላሉ የፖለቲካ ተንታኞች።
ስለምን እንደሚነጋገሩ የምናውቀው ነገር የለም። ይሁንና የኤርትራ መልእክተኞች አዲስ አበባ መግባታቸው ራሱ ጠቃሚ ነው፣ ሁለቱን ሀገሮች ወደ አውንታዊ ጎዳና እንዲያመሩ ይረዳል ሲሉ የኤርትራን ፖለቲካ የሚያጠኑት ሚኬል አሮንግ ገልጸዋል። ሚኬል አሮንግ አያይዘውም ከዚህ ቀደም በሁለቱ ሀገሮች መካከል ግጭት ስላስነሳው ጉዳይ ለመነጋገርና ድርድር ለመጀመር ጥረት ለማድረግ የኤርትራ መልእክተኞች አዲስ አበባ የሄዱት የባድመ የድንበር ውጊያ በተጀመረበት በ1998 ዓ.ም ነበር። ኤርትራውያኑ ልዑካን ታዲያ ባልተጠበቀ ሁኔታ ሹልክ ብለው ወጡ ማለታቸውን ኤምኤስኤን ኒውስ አውስቷል።
ጠቅላይ ሚኒስትር አብይ አህመድ ለውጥ የማምጣት ፍላጎት እንዳላቸው፣ ከውስጥና ከውጭ ተጽዕኖ እንዳለባቸው፣ ከኤርትራ ጋር ያለው ችግር መፍትሄ እንዲያገኝ ከአውሮፓ ህብረትና ከዩናይትድ ስቴትስ ተጽዕኖ እየተደረገባቸው መሆኑን ሚካላ ሮንግ መናገራቸውን ዘገባው ጠቅሷል። የኤርትራውን ፕሬዝደንት ስልጣን ላይ ያቆየው የድንበሩ ግጭት ነው። ሰላም ከተገኘ ግን ፕሬዝደንቱ ለውጥ እንዲያደርጉ ተጽዕኖ ሊደረግባቸው እንደሚችል የፖለቲካ ተንታኞች ይናገራሉ። ገደብ የሌለው ወታደራዊ አገልግሎት እንዲቆም፣ መድብለ ፓርቲ እንዲኖር የሚፈቅደው ህገ መንግስት ተግባራዊ እንዲሆን ጥያቄ ሊቀርብ ይችላል።
ለዚያን ያህል ጊዜ በጠላትነት የቆዩት ሀገሮች ከመቅጽበት ሊተማመኑ እንደማይችሉ በአፍሪካ ቀንድ ጉዳይ ጠቢብ ማርቲን ፕላውት ጠቁመዋል። ስለሆነም የመጀመሪያው እርምጃ የመተማመን ሁኔታ መፍጠር መሆኑን ፕላውት ሲያስረዱ፣ የአፍሪካ ህብረት በአልጀርስ የሰላም ስምምነት የታዛቢነትና የአስተባባሪነት ሚና ስለነበረው የመተማመን ሁኔታን በመፍጠር ረገድ ትልቅ ሚና ሊጫወት ይችላል ማለታቸውን የኤምኤስኤን ኒውስ ድረገጽ ዘግቧል።
የቢቢሲ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ በአሁኑ ወቅት በየብስ የተከበበችው ኢትዮጵያ ለምን መልሳ የባህር ኃይል ለመገንባት እንደፈለገች ያትታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በቴሌቪዥን ባደረጉት ንግግር ከአፍሪካ ጠንካራ ከሆኑት የየብስና የአየር ኃይል አንዱ መስርተናል፣ ለወደፊትም የባህር ኃይል መገንባት አለብን ብሎ እንደነበር የቢቢሲው ዘገባ ጠቅሷል።
ኢትዮጵያና ኤርትራ ከተዋጉ ወዲህ ኢትዮጵያ እንደ ድሮው የኤርትራን ወደቦች ለመጠቀም ስለማትችል ሌላ አማራጮች መፈለግ ስለነበረባት ነው በቅርቡ በጅቡቲ ወደብ የአክሲዮን ድርሻ ለመግዛት ስምምነት የፈረመችው። ኢትዮጵያ ወደ ውጭ ከምትልካቸውና ከምታስገባቸው ዕቃዎች 95% የሚተላለፉት በጅቡቲ ወደብ በኩል መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አዲስ አበባ 759 ኪሎ ሜትር ርቀት ባለው የሐዲድ መስመርም በኩል ከዶር አሌ ወደብ ጋር የተገናኘች መሆኗን ዘገባው ጠቅሷል። የባቡር ሐዲዱ ከወደቡና ወደ ባቡሩ የሚዘዋወሩትን ጭነቶች ብዛት ከፍ ማድረጉን፣ በጅቡቲ ወደብ ካለው የጭነት እንቅስቃሴ ቢያንስ 70% የኢትዮጵያ መሆኑን የቢቢሲ ዘገባ ጠቅሷል።
የመንግስት ይዞታ የሆነው የኢትዮጵያ የጭነትና የሎጂስቲክስ አገልግሎት ኃላፊ ሮባ መገርሳ አከዋቅ ጅቡቲ በውጭ አገራት የባህር ቁጥጥር ስር መሆኗን እንዳሳሰባቸው ለብሉምበርግ የዜና አገልግሎት ተናግረው እንደነበር የቢቢሲ ዘገባ አውስቶ፣ ዩናይትድ ስቴትስ፣ ቻይና፣ ጃፓንና ፈረንሳይ ጅቡቲ ውስጥ ወታደራዊ ሰፈር እንዳላቸው ገልጿል። ለወደፊቱ ጅቡቲ ስለ መጻኢ ዕድሏ ራሷ ለመወሰን የማትችልበት ደረጃ ላይ ልትደርስ እንደምትችል በመገንዘብ ያሳስበናል ሲሉም አቶ ሮባ መናገራቸውን ዘገባው ጠቅሷል። የባህር ኃይል መመስረቱ የጸጥታ ሁኔታው አስተማማኝ ባልሆነ የቀይ ባህር አካባቢ 11 የኢትዮጵያ የንግድ መርከቦችን ለመጠበቅም ሊረዳ እንደሚችል ባለሥልጣኑ መጠቆማቸውን ዘገባው አክሏል።
በአሁኑ ወቅት 11 የኢትዮጵያ የንግድ መርከቦች የሚገኙት ጅቡቲ ሲሆን በፋርስ ባህረ ሰላጤ ሀገሮች፣ በህንድ ንዑስ አህጉር፣ ቻይና፣ ኮሪያ፣ ጃፓን፣ ሲንጋፖር፣ ደቡብ አፍሪካና ኢንዶኔዥያ ወደሚገኙት ወደቦች ይንቀሳቀሳሉ። ኢትዮጵያውንም ቢሆን የሲቪል የባህር ጉዳይ ተቋም አላት። ይኸው ተቋም በየዓመቱ ከ500 በላይ የማሪን ኢንጂነሮችንና የኤሌክትሮ ቴክኒካል ኦፊሰሮችን ያሰለጥናል። አሁን ደግሞ በየዓመቱ ከ1000 በላይ ኦፊሰሮችን የማሰልጠን እቅድ አለው። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የወደብ ተደራሽነትን ለማስፋትና ለአገልግሎት የሚከፈለው ወጪ ዝቅ እንዲል የፖርት ሱዳን ተደራሽነት ለማግኘት ከሱዳን ጋር ውል ተፈራርመዋል። ኢትዮጵያ ቀደም ሲልም ከሶማሊላንድ የበርበራ ወደብ ጋር የ19% ድርሻ ለማግኘት ተስማምታለች ሲል የቢቢሲ ድረገጽ ላይ የወጣው ዘገባ ጠቅሷል።
አሶሺየትድ ፕሬስ የዜና አገልግሎት በበኩሉ የደቡብ ሱዳን ተዋጊ ወገኖች በዘላቂነት ተኩስ ለማቆም መስማማታቸውን ዘግቧል። የደቡብ ሱዳን መንግስትና የተቃዋሚዎች መሪ ሪክ ማቻር ባለፈው ረቡዕ የፈረሙት ስምምነት በ72 ሰዓታት ውስጥ ተግባራዊ እንደሚሆን ታውቋል። የአገሪቱ ዜጎች ግን በዚህ ስምምነት መጽደቅ ላይ ጥርጣሬ ማንጸባረቃቸው እንዳልቀረ የአሶሺየትድ ፕሬስ ዘገባ ጠቅሷል። ፕሬዝዳንት ሳልቫ ኪር እና የተቃዋሚው መሪ ሪክ ማቻር ኻርቱም ሱዳን ላይ ፊል ለፊት ተገናኝተው ከተነጋገሩ በኋላ የሰላም ስምምነት እንደተፈረመ የደቡብ ሱዳን መንግስት ማረጋገጡን ዘገባው አውስቷል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዳርፉር ውስጥ እየተዋጉ ያሉ ወገኖች ሁሉ ብረት እንዲያወርዱና የዘላቂ ሰላም መፍትሄ ለማግኘትም ከዓለም አቀፉ ማህበረሰብ ጋር እንዲሰሩ የዩናይትድ ስቴትስ፣ የእንግሊዝና የኖርዌይ መንግስታት ጥሪ ማድረጋቸውን አስታውቋል። የዛሬው ርዕሰ አንቀጽ የካርቱም መንግስት ፖሊሲዎች አረብ ባልሆኑ የሀገሪቱ ዜጎች ላይ ልዩነት አድርገው በደል ያደርሳሉ በሚል የታጠቁ ተቃዋሚዎች በአውሮፓ የዘመን አቆጣጠር በ2003 ዓመተ ምህረት በምዕራብ ሱዳኗ ዳርፉር አመጽ ማንሳታቸውን ርዕሰ አንቀጹ ያስታውስና መንግስቱም አመጹን ለመመከት እንዲሁም አማጽያኑንም ለመውጋት ወታደሮችንና ጃንጃዊድ የሚባሉ ታጣቂዎችን ማሰማራቱን ይናገራል። ይሁን እንጂ ይላል ርዕሰ አንቀጹ፣ የጃንጃዊድ ታጣቂዎች በመቶዎች ሺዎች የሚቆጠሩ ሰዎች የተገደሉበትንና 2 ሚሊዮን ሰው የተፈናቀለበትን ሰብአዊ ቀውስ ያስከተለ በሲቪሉ ሕዝብ ላይ እጅግ የበረታ የጭካኔ አድራጎትን መፈጸምን መረጠ። አካባቢውን ለማረጋጋት በ2007 ዓመተ ምህረት ዩናሚድ በሚል ምህጻር የሚጠራው የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት ጥምር ዘመቻ ዳርፉር ላይ መሰማራቱን ርዕሰ አንቀጹ ይናገራል። በርካታ ቁጥር ያላቸው ተኩስ የማቆም ስምምነቶች ቢፈረሙም በ2006 እና በ2011 ዓመተ ምህረት የተፈረሙ 2 የሰላም ስምምነቶች ቢኖሩም ከዋነኛ ተቀናቃኝ ቡድኖች መካከል 2ቱ የፍትህና የእኩልነት ንቅናቄ ጅብሪል ኢብራሂም እና የሱዳን ነጻ አውጪ ጦር አብዱል ዋሂድ ስምምነቱን ሳይፈርሙ መቅረታቸውን ጠቁመዋል። የሱዳን ነጻ አውጪ ጦር አብዱል ዋሂድ በማንኛውም የሰላም ስምምነት ውስጥ ላለመግባት በተደጋጋሚ አሻፈረኝ ማለቱን፣ በጸብ ላለመፈላለግ የተናጠል ውሳኔ ላይ ላለመድረስ መወሰኑንና ይልቁንም ከመንግሥት ኃይሎች ጋር በግጭቶች ለመቀጠል መምረጡን ርዕሰ አንቀጹ አመልክቷል። ግጭቶች ባለፈው መጋቢት እንደገና አገርሽተው መንግሥቱ የወታደሮቹን ቁጥር መጨመሩንና ውጊያው መባባሱን ገልጾ በያዝነው ሰኔ መጀመሪያ አካባቢ የሱዳን ነጻ አውጪ ጦር አብዱል ዋሂድ በማዕከላዊ ዳርፉር ግዛት በገባበት ግጭት ምክንያት እንደገና በሺዎች የሚቆጠሩ ሲቪሎች መንደሮቻቸውን እየጣሉ እንዲሸሹ ያደረጋቸው መሆኑን አስታውቋል። ባለፈው ሰኔ 12 የዩናይትድ ስቴትስ፣ የእንግሊዝና የኖርዌይ መንግስታት ባወጡት የጽሑፍ መግለጫ ውጊያውንና በዳርፉር ጀበልማራ አካባቢ ተቀሰቀሰውን የጎሳ ግጭት ማውገዛቸውን አመልክቷል። መንደሮች የተቃጠሉበትን፣ ከፍተኛ ቁጥር ያላቸው ሰላማዊ ሰዎች የተገደሉበትን፣ የተጎዱበትንና 9000 ሰው የተፈናቀለበትን ሁከት መከራ ሲቪሉ ሕዝብ ተሸክሞ እንዲቀጥል ተገዷል ብሏል መግለጫው። ለዳርፉር ግጭት አንዳችም ወታደራዊ መፍትሄ እንደሌለ የጠቆመው የሀገሪቱ መግለጫ አደፍራሾች ባላቸው ወገኖች ላይ ማዕቀብ የመጣል ሐሳብ ግምት ውስጥ እንዲገባ ማሳሰቡንም ርዕሰ አንቀጹ ጠቅሷል። ተዋጊዎቹ ወገኖች ሁሉ ወታደራዊ እንቅስቃሴዎቻቸውንና በጸብ መፈላለጋቸውን በአፋጣኝ እንዲያቆሙ፣ ያልተገደበ ሰብአዊ አቅርቦት እንዲደርስ መንገድ እንዲከፍቱና ቋሚ ተኩስ የማቆም ስምምነት ላይ እንዲደረስም በአፍሪካ ኅብረት ከፍተኛ ቡድን በሚመራ የሰላም ሂደት ውስጥ እንዲሳተፉ ሦስቱ መንግሥታት ማሳሰባቸውን ርዕሰ አንቀጹ አስታውቋል። በግጭቶቹ ውስጥ እየተሳተፉ ያሉ ወገኖች ሁሉ መታቀብ እንዲያሳዩና ወደ መፍትሄ ለመዝለቅ ወደሚያስችል ድርድር እንዲገቡ መግፋቷን ዩናይትድ ስቴትስ ትቀጥላለች ብሏል ርዕሰ አንቀጹ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ሰለሞን ክፍሌና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን፣
ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
እስከ ዝግጅታችን ፍጻሜ ከቴዲ አፍሮ ማር እስከ ጧፍ ወይም ብራናይ ጋር እንተዋችሁ። ጤና ይስጥልን፣ ደህና ደሩ።
Я говорю, что я мрамор.